Hagyanya report.
ግብር አልከፈሉም የተባሉ ሰዎች ከሀገር እንዳይወጡ እገዳ ተላለፈባቸው። ከ3.2 ቢሊዮን ብር በላይ የታክስ ዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የግድ ትዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገልጿል። ቢሮው ከ3.2 ቢሊዮን ብር በላይ የግብር ዳ ያለባቸውና በተደጋጋሚ ጥሪ ቢደረግላቸውም እዳቸውን ለመክፈል ፈቃደኛ አልሆኑም ያላቸውን 62 ግለሰቦች በታክስ አስተዳደር ህጉ መሰረት ከሀገር እንዳይወጡ ለ ኢሚግሬሽን እና ዜግነት አገልግሎት ዝርዝራቸውን አስተላልፈያለው ሲል አሳውቋል። ቢሮው እንዳለው በ2017 በጀት ዓመት የግብር ዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በአግባቡ በመከታተል ግዴታቸውን እንዲወጡ ለማስቻል የዳ ክትትልና አስተዳደር የሥራ ክፍልን በአዲስ መልክ በማደራጀት ወደ ተግባር አስገብቻለሁ ብሏል። በዚህም ባለፉት 6 ወራት ብቻ ከ6.4 ቢሊዮን ብር በላይ እዳ መሰብሰቡን ቢሮው ገልጿል። በኢትዮጵያ የኮንዶም እጥረት እየተባባሰ ነው ተባለም። በኢትዮጵያ እየተባባሰ የመጣውን የኮንዶም እጥረትም ለመቅረፍ የግል የመድኃኒት አስመጪዎች ወደ ዘርፉ እንዲገቡ ጥሪ ቀርቧል። በየዓመቱ በመንግስትና በግብረሰናይ ድርጅቶች ከ90 ሚሊዮን ያልዘለለ አቅርቦት ቢኖርም ዓመታዊ ፍላጎቱ ግን 270 ሚሊዮን ደርሷል። ቀድሞውንም ቢሆን እጅግ የተራራቀ አቅርቦትና ፍላጎት ያለበት የኮንዶም አቅርቦት አሁን ደግሞ የአሜሪካው የመንግስት ራዶ ድርጅት USAID የሚሰጠውን ድጋፍ ማገዱን ተከትሎ እጥረቱ ተባብሷል ተብሏል። ከዚህ ቀደም በነጻ ይታደል የነበረው አልፎ አልፎም በጣም በዝቅተኛ ዋጋ በየሱቁ ይገኝ የነበረ ቢሆንም በአሁኑ ወቅት ግን የአንድ ኮንዶም ዋጋ 50 ብር ደርሷል። እንደ ጋምቤላ ባሉ የክልል ከተሞች እጥረቱን ተከትሎ በተፈጠረው የዋጋ ንረት አንድ ኮንዶም እስከ 250 ብር እየተሸጠ ነው ተብሏል። በዚህና በሌላውም ምክንያት ኮንዶምን የመጠቀም ዝንባሌ መቀነስ ማሳየቱ የኤችአይቪ መከላከል ስራውን ፈታኝ እንዳያደርገው ስጋት እንዳለው በዘርፉ ከሚሰሩ ተቋማት መካከል የሆነው ኤድስ ሄልዝ ኬር ፋውንዴሽን ተናግሯል። የኤኤችኤፍ የመከላከልና የአፍሪካ ዩኒየን ላይዘን እና አድቮኬሲ ማኔጀር አቶ ቶሎሳ ኦላና ድርጅታቸው እጥረቱን ለመሸፈን የግል መድኃኒት አስመጪዎች ኮንዶምንም እንዲያስመጡ ለማድረግ ከጤና ሚኒስቴር ጋር የንግግር ስራዎች መጀመሩን ገልጿል። ከጅቡቲ አዲስ አበባ የሚወስደው የባቡር መንገድ መተሃራ አካባቢ ባለው የመሬት መንቀጥቀጥ ምክንያት የመቆረጥ ስጋት አለበት ሲል የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀም። በመሆኑም ተለዋጭ መንገዶች እንዲሰሩ ለኢትዮጵያ መንገዶች አስተዳደር ምክረ ሐሳብ አቅርቤያለሁም ብሏል። በተደጋጋሚ የተከሰተ ያለው የመሬት መንቀጥቀጥ እየጨመረ መጥቶ ድንገት ቢፈነዳ የገቢና ወጪ ንግድ የሚያልፍበት የኢትዮ ጅቡቲ ዋናው መንገድ መተሃራ አካባቢ ሊቆረጥ ይችላል ሲል ገልጿል። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ተመራማሪ የሆኑት አቶ ናትናኤል አገኘው እንዳሉት ፈንታሌ አካባቢ ቅላጭ ድንጋይ ወይም ማግማ ባለፉት 3 ወራት ወደ መሬት እየቀረበ መጥቷል ብለዋል። ይህ ደግሞ ሊፈነዳ የቀረበ ነገር እንዳለ ያሳያል። ተለዋጭ መንገድ እንዲሰራ የተዘጋጁ 3 አማራጭ የመንገድ ዲዛይኖች ውይይት እንዲደረግበት ተደርጓልም ብለዋል። የተሰራው አማራጭ የመንገድ ዲዛይን የኢትዮጵያ መንገዶች ባለስልጣን እንዲወስደው መደረጉንም ሸገር ራዲዮ ዘግቧል። የኢትዮጵያ አየር መንገድ ዓለም አቀፉን የሴቶች ቀን ምክንያት በማድረግ ዓለም አቀፍና ሀገር ውስጥ በረራዎችን በሴቶች ብቻ አከናወነም። የኢትዮጵያ አየር መንገድ ዓለም አቀፉን የሴቶች ቀን ምክንያት በማድረግ የዓለም አቀፍና የሀገር ውስጥ የሴቶች ብቻ በረራን ይፋ አድርጓል። የኢትዮጵያ አየር መንገድ ዓለም አቀፉን የሴቶች ቀን በሴቶች ብቻ በሚመራ በረራ ዘንድሮ ለ9ኛ ጊዜ ያከበረ ሲሆን ወደ አቴንስ፣ ሳኦፖሎ፣ ኒው ዴልሂ፣ ዊንድሆክ፣ ዱባይ እና ባህር ዳር በሴቶች ብቻ በሚከናወኑ በረራዎች ቀኑን በድምቀት ማክበሩን ገልጿል። በዕለቱም አየር መንገዱ ዋና አብራሪ፣ ረዳት አብራሪ፣ የበረራ አስተናጋጆችና ቴክኒሽያኖችን ጨምሮ በሙሉ በሴቶች የተመራ መሆኑን ገልጿል። ከዚህ ባለፈም የአውሮፕላኑ የአየር ትራፊክ፣ የበረራ ደህንነትና የጭነት ቁጥጥር እንደዚሁም የበረራ መለኪያ ሙሉ በሙሉ በሴቶች እንደተከናወነም ገልጿል። በሀገር ውስጥ የሚመረቱ መድኃኒቶችን ጥራትና ደህንነት ለማረጋገጥ የሚያግዝ መመሪያ አወጣሁ አለ የኢትዮጵያ የምግብና መድኃኒት ባለስልጣን። የኢትዮጵያ የምግብና መድኃኒት ባለስልጣን በሀገር ውስጥ የሚመረቱ መድኃኒቶች ጥራትንና ደህንነትን ለማረጋገጥ የሚያግዝ አዲስ መመሪያ ሰሞኑን ማውጣቱን ይፋ አድርጓል። የባዮ ኢኩቫላንስ ጥናት ማዕከልና የባዮ አናሊቲካል ላብራቶሪ ቁጥጥር መመሪያ ቁጥር 1043/2017 ተብሎ የሚጠራው ይህ መመሪያ በገበያ ላይ የሚውሉ የመድኃኒት ምርቶች ተመሳሳይ የፈዋሽነትና የደህንነት ደረጃዎችን ማሟላታቸውን ለማረጋገጥ ያለመ ነው ተብሏል። በተለይም በጽንስ ስም የሚመረቱ መድኃኒቶች ከታወቁ የመድኃኒት ምርቶች ጋር ተመሳሳይ የሆነ የፈዋሽነትና የደህንነት ደረጃ እንዲኖራቸው ለማድረግም ያለመ ነው ተብሏል። ይህ መመሪያ ባዮኢኩቫለንስ የተሰኘ ልዩ ጥናት በማድረግ በጽንስ ስም የሚመረቱ የመድኃኒት አይነቶች ከታወቁ የመድኃኒት ምርቶች ጋር ያላቸውን ተመሳሳይነት ማረጋገጥ እንደሚጠበቅባቸው ይደነግጋል። በተጨማሪም መመሪያው የመድኃኒት ማምረቻ ተቋማትና ላብራቶሪዎች ፈቃድና ቁጥጥር ላይ እንደሚያተኩር የሀገሪቱ መገናኛ ብዙሃን ዘግበዋል። መመሪያው በኢትዮጵያ የመድኃኒት ቁጥጥር ላይ ትልቅ ምዕራፍ እንደሆነ የተገለጸ ሲሆን ለመድኃኒት ኢንዱስትሪው እድገት አስተዋጽኦ እንደሚያደርግም ይጠበቃል። በኢትዮጵያ ያዞ ስጋ ሽያጭ ሊጀመር ነው። ያዞ ስጋን የሚያዘጋጅና የሚሸጥ ምግብ ቤት በአርባ ምንጭ እንደሚከፈት ተገልጿል። ኢትዮኤፍኤም የአርባ ምንጭ ያዞ እርባታ ስራ አስኪያጅ አቶ ዳዊት ዳኘ ነገሩኝ ብሎ እንደገለጸው በአርባ ምንጭ ከተማ ያዞ ስጋ ምግብ ቤት ለመክፈት እንቅስቃሴ ተጀምሯል ተብሏል። የውጭ ሀገር ቱሪስቶች ያዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹት አቶ ዳዊት ጥናት ተደርጎ ከአንድ ዓመት በኋላ ሬስቶራንቱን ለመክፈት እንደታሰበም ተናግረዋል። የውጭ ቱሪስቶች ከፍተኛ ፍላጎት እንዳላቸው የተናገሩት ኃላፊው አሁን ላይ በሐሳብ ደረጃ ነው ያለው፣ ነገር ግን ጉዳዩ ወደ ተግባር እንዲገባ እየተንቀሳቀስን ነው ብለዋል። ያዞ ስጋ በጣም ጣፋጭና መድኃኒትም ነው ያሉት ኃላፊው በቅርቡም ያዞ ስጋ ሽያጭ በይፋ እንደሚጀመር ማረጋገጣቸውን ኢትዮኤፍኤም ዘግቧል። በ2018 የትምህርት ዘመን ማንኛውም የአዲስ አበባ ከተማ ተማሪ የፋይዳ መታወቂያ ከሌለው ምዝገባ ማድረግ አይችልም ተባለም። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት ከወሳኝ ኩነት ጋር በመሆን ከአምስት ዓመት በላይ የሆኑ ተማሪዎችን መመዝገብ መጀመሩን ይፋ አድርጓል። በአዲስ አበባ ከተማ 1.1 ሚሊዮን የሚሆኑ ተማሪዎች መኖራቸውን የገለጹት የከተማዋ ኃላፊዎች ከአንድ ወር በፊት ምዝገባው መጀመሩንም ተናግረዋል። በአንድ ወር ጊዜ ውስጥም ከ450,000 በላይ ተማሪዎችን ለመመዝገብ እቅድ ተይዞ እየተሰራ እንደሆነም ገልጸዋል። ይህ የተማሪዎች ምዝገባ በግልም ሆነ በመንግስት እንዲሁም የትኛውም የኮሚኒቲ እና ኢንተርናሽናል ትምህርት ቤት የሚማሩ ተማሪዎች የፋይዳ መታወቂያ እንዲኖራቸው ያስገድዳል ብለዋል። በወርቅ ማምረት ስራ ላይ የተሰማሩ የ32 አምራቾች ፈቃድ ተሰረዘም። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የማዕድን ዘርፍ አፈጻጸም አሳሳቢ ደረጃ ላይ መድረሱን የክልሉ ማዕድንና ኤነርጂ ልማት ኤጀንሲ አስታውቋል። በክልሉ ከሚገኙ 58 ልዩ አነስተኛና 12 ባህላዊ የወርቅ አምራቾች መካከል አፈጻጸማቸው ደካማ የሆኑት 32ቱ ፈቃዳቸው ተሰርዟል ተብሏል። የክልሉ ማዕድንና ኤነርጂ ልማት ኤጀንሲ ዋና ዲሬክተር አቶ ገብረ ማርያም ሰጠኝ በስድስት ወራት ውስጥ ምንም አይነት ወርቅ ማምረት ያልቻሉ 12 ልዩ አነስተኛና 2 ባህላዊ ወርቅ አምራቾች አሉ። አሳማኝ ምክንያት ካላቀረቡ በቀጣይ እነዚህም እርምጃ ይወሰድባቸዋል ሲሉ አስጠንቅቀዋል። በድንጋይ ከሰል ማምረት ፈቃድ ከወሰዱት ከ20 በላይ ባለፈቃዶች መካከል እስካሁን ወደ ማምረት የገቡት 8 ብቻ ናቸውም ብለዋል። በበጀት ዓመቱ 6 ወራት ውስጥ 150 ኪሎ ግራም ወርቅ ለማምረት ታቅዶ 75.5 ኪሎ ግራም እንደዚሁም 100 ሺህ ቶን ድንጋይ ከሰል ለማምረት ታቅዶ 50 ሺህ ቶን ብቻ ማምረት የተቻለ ሲሆን የምርት እጥረቱ ምክንያት ህገወጥነት እና ወደ ስራ ያልገቡ አምራቾች በመኖራቸው ነው ሲሉ ኃላፊው አሳውቀዋል። በመጨረሻም የአራት ዓመት ከአስር ወር ዕድሜ ያላት ሕፃን ልጅ ላይ አስገድዶ መድፈር ወንጀል የፈጸመው የ72 ዓመቱ አዛውንት በ12 ዓመት ጽኑ እስራት ተቀጣም። አቶ ተስፋዬ ደመቀ የተባሉት የ72 ዓመት ዕድሜ ባለጸጋው ነሐሴ 14 ቀን 2016 ዓ.ም በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታ ቦሌ ቡልቡላ ዶክተሮች ሰፈር ተብሎ በሚጠራው አካባቢ ከቀኑ 5 ሰዓት ላይ ያስገድዶ መድፈር ወንጀሉን ፈጽመዋል ተብሏል። የአራት ዓመት ከአስር ወር ዕድሜ ያላትን ሕፃን በአካባቢው የተጫወተች ሳለ የኢትዮ ቴሌኮም ታወር ጥበቃ ሰራተኛ የሆኑት አቶ ተስፋዬ ደመቀ ሕፃኗን ነይ እንጫወት በማለት የድርጅቱ የጥበቃ ሰራተኞች የሚያድሩበት ማረፊያ ውስጥ በማስገባት ያስገድዶ መድፈር ወንጀሉን ሲፈጽሙባት የአካባቢው ሕብረተሰብ ደርሶባቸው ለፖሊስ ባደረጉት ጥሪ መሰረት ግለሰቡ በቁጥጥር ስር ውለዋል ተብሏል። ፖሊስም በህፃኗ ላይ ተገቢውን የጤና ምርመራ እንዲደረግላት በማድረግ የሰውና የሰነድ ማስረጃን በማጠናቀር በአቃቢ ህግ በኩል ክስ እንዲመሰረትበት መደረጉን ከቦሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ህፃናት ምርመራ ክፍል የተገኘው መረጃ ያመለክታል። የተከሳሹን ጉዳይ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ አምስተኛ ወንጀል ችሎት ር 21 ቀን 2017 ዓ.ም በዋለው ችሎት በ12 ዓመት ጽኑ እስራት እንዲቀጡ የጥፋተኝነት ውሳኔ አስተላልፎባቸዋል።
ሀገርኛ ሪፖርት።